ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 28 2014 ዓመተ ምህረት ዝግጅታችን ጀመረ። ጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች በዛሬው ዕለት አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። ሰልፉን የተመለከተ ዘገባ በምሽቱ እናስደምጣችኋለን። ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን እንግዳ ይዘናል።
በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ የግለሰቧን ረብሾታል የሚለውን እናያለን።
እንግዳችን ዶክተር አዜብ አሳምነ ይባላሉ። በአዲስ አበባ ዩኒቨርሲቲ በስነ ልቦና ትምህርት ረዳት ፕሮፌሰር ናቸው። በምሽቱ ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማድረግ ትችላላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ዛሬ እሁድ ጥቅምት 28 2014 ዓ.ም ተመረጠ። ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉም ላይ ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ መገናኛ ብዙሃን አውግዘዋል። ሮይተርስ በዘገባው ብዙ ሺህ ሰዎች የሞቱበት ባለፈው ሳምንትም በአማጽያን ይዞታ መስፋፋት እየተባባሰ የመጣውና ለዓመት የዘለቀው ጦርነት ቆሞ ድርድር እንዲጀመር ጥሪ ካደረጉት የውጭ ኃይሎች መካከል አንዳንዶቹ ሰልፈኞች ዩናይትድ ስቴትስን ነጥለው አውግዘዋል። ዩናይትድ ስቴትስ፣ የተባበሩት መንግስታት የጸጥታው ምክር ቤት፣ የአፍሪካ ህብረት፣ ኬንያ፣ ኡጋንዳ ሰሞኑን የተኩስ አቁም እንዲደረግ ጥሪ ሲያቀርቡ የፌዴራሉ መንግስት ጦርነቱ እንደሚቀጥል ቃል ገብቷል ይላል የሮይተርስ ዘገባ። ባለፈው አርብም የኢትዮጵያ መንግስት የአገሪቱን ህልውና የማስከበር ኃላፊነት ያለበት መሆኑን ገልጾ ዓለም አቀፍ ተባባሪዎች ከኢትዮጵያ ዲሞክራሲ ጎን እንዲቆሙ ጥሪ አቅርበዋል። ከሰልፈኞቹ መካከል ዩናይትድ ስቴትስ ልታፍር ይገባታል፣ ዩናይትድ ስቴትስ የኢትዮጵያን ደም መምጠጥ ማቆም ይኖርባታል የመሳሰሉት መፈክሮች ያነገቡ ሰልፈኞች ይታዩ እንደነበርም ሮይተርስ ዘግቧል። በሌላ በኩልም የአዲስ አበባ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰቡ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ጥረት ሁሉ አድርገዋል ሲሉ ወቅሰዋል። በሌላም በኩል ተመሳሳይ ሰልፎች በሐረርና በሶማሌ ክልሎች ተደርገዋል። አድማጮች፣ የዚህ ዘገባ ሙሉ ዝርዝር ከዜናው በኋላ ይቀርባል። በኬንያ ሰሜናዊ ግዛት እየተከሰተ ባለው ድርቅ ከፍተኛ ቁጥር ያላቸው ከብቶች መሞታቸው የአየር ንብረት ቀውሱ በአፍሪካ ቀንድ እያሳየው ያለው አደጋ ምልክት መገለጫ ነው ሲል የአሶሺየትድ ፕሬስ ከናይሮቢ ዘግቧል። የኬንያ መንግስት በአካባቢው ካሉ 47 አውራጃዎች በ10ሩ የአስቸኳይ ጊዜ አዋጅ ማወጁንም በዘገባው ተመልክቷል። የተባበሩት መንግስታት ድርጅትም በአካባቢው ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሶ ምግብና ውሃ ፍለጋ የሚንቀሳቀሱ ሰዎችም ሁኔታው ለማህበረሰባዊ ግጭት መባባስ ምክንያት ሊሆን እንደሚችል አመልክቷል። ካሜሩንን ለ39 ዓመታት የመሩት የ88 ዓመቱ አዛውንት ፕሬዝደንት ፖል ቢያ የ7 ዓመት ፕሬዝደንትነት ዘመናቸው ሲያልቅ እንደ አውሮፓ አቆጣጠር በ2025 ለሚጀምረው ሌላ የ7 ዓመት የስልጣን ዘመን ካሜሩንን ለመምራት በዝግጅት ላይ ናቸው ተባለ። ፕሬዝደንት ቢያ ወደ ስልጣን የመጡት እንደ አውሮፓ አቆጣጠር በ1982 ሲሆን ከዚያም በፊት ለ8 ዓመታት ጠቅላይ ሚኒስትር ሆነው ካሜሩንን መርተዋል። ስልጣን እንደያዙ ያደረጉት የመጀመሪያው ነገር የመሪዎችን የስልጣን ዘመን የሚገድበውን ህገ መንግስት መለወጥ እንደሆነም ተመልክቷል። እንደ አውሮፓ አቆጣጠር በ2018 በተደረገው የካሜሩን ምርጫ 80 ከመቶ ማሸነፋቸውን ያወጁት የ88 ዓመት እድሜ ባለጸጋው ቢያ ለረጅም ጊዜ ስልጣን ላይ በመቆየት ከአፍሪካ ሁለተኛው መሪ ናቸው። እንደ አውሮፓ አቆጣጠር ከ1979 ጀምሮ ለ42 ዓመታት ስልጣን ላይ ያሉት በአፍሪካ የኢኳቶሪያል ጊኒ ፕሬዝዳንት ኦቢያንግ ንጉዬማ መሆናቸው ተመልክቷል። የካሜሩን ገዢ ፓርቲ የካሜሩን ህዝብ ዲሞክራቲክ ንቅናቄ የ88 እድሜው ባለጸጋ ከዛሬ 4 ዓመት በኋላ ለሚደረገው ሌላኛው የ7 ዓመት የስልጣን ዘመን ዝግጁ መሆናቸውን እየቀሰቀሱ መሆኑን ተነግሯል። ተቃዋሚ ፓርቲዎች ግን ይህ ተቀባይነት የሌለው ቀልድ ነው በማለት ተቃውሟቸውን ያሰሙ መሆኑን የቪኦኤ ዘጋቢ ሞኪ ኤድዊን ከካሜሩን የላከው ዘገባ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ሂውስተን ከተማ ውስጥ ይካሄድ በነበረውና ወደ 50 ሺህ ሰዎች በታደሙበት አንድ የሙዚቃ ትርኢት ላይ ወደ መድረኩ ለመቅረብ ይገፋፉ በነበሩ ሰዎች በተፈጠረው መተፋፈግ ቢያንስ 8 ሰዎች መሞታቸውን የከተማይቱ ባለስልጣናት አስታወቁ። ሟቾቹ እድሜያቸው ከ14 እስከ 27 የሚደርሱ ወጣቶች መሆናቸው የተገለጸ ሲሆን አማሟታቸው አንድ ሰው እየተዘዋወረ ሲወጋ ከነበረው የአደንዛዥ እጽ ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። ወንጀል መርማሪዎችና ፖሊስ ሁኔታውን እየተከታተሉ መሆኑን ተገልጿል። የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካድሂሚ ከተቃጣባቸው የድሮን ግድያ ሙከራ መትረፋቸውን የኢራቅ መንግስት ዛሬ ባወጣው መግለጫ አስታወቀ። መግለጫው አረንጓዴው ዞን ተብሎ በተከለለው ስፍራ በሚገኘው መኖሪያ ቤታቸው በሁለት ድሮኖች ተጭነው የተላኩ ቦምቦች የተጣሉ ሲሆን ጠባቂዎቻቸው የተጎዱ ቢሆኑም ጠቅላይ ሚኒስትሩ ግን ተርፈዋል ብለዋል። ጠቅላይ ሚኒስትሩም ባስተላለፉት የትዊት መልእክት እግዚአብሔር ይመስገን ይኸው ተርፌ በሰዎቼ መካከል እገኛለሁ ብለዋል። የባግዳድ ነዋሪዎች የዲፕሎማቶች መኖሪያ በሆነው አካባቢ ትልቅ የፍንዳታ ድምጽና የተኩስ ልውውጥ መስማታቸውን አሶሺየትድ ፕሬስ ዘግቧል። በኢራን የሚደገፉ ሚሊሻዎች ባለፈው ወር የተካሄደው የምክር ቤት አባላት ምርጫ ውጤት አለመቀበላቸውን ከገለጸ በኋላ በኢራቅ ውጥረቱ እየጨመረ መምጣቱ ተነግሯል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 28 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዝግጅታችን እንሰዳችሁ። ዛሬ እሁድ ጥቅምት 28 2014 ዓመተ ምህረት ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉ ላይም ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ የመገናኛ ብዙሃን አውግዘዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰብ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ሁሉ ጥረት አድርገዋል ሲሉ ወቅሰዋል። በሌላ በኩልም ተመሳሳይ ሰልፎች በሐረርና ሶማሌ ክልል ተደርገዋል። የአዲስ አበባውን ሰልፍ የተከታተለችው ፀሐይ ዳምጠው ዝርዝሩን ታሰማናለች።
በሰልፉ ላይ በጽሑፍ ይታዩና በድምጽ ይሰሙ ከነበሩ መፈክሮችም ሀገራችን አትፈርስም፣ የዓለም አቀፍ መንግስታት ጣልቃ ገብነት ይቁም፣ የዓለም አቀፍ መገናኛ ብዙሃን በሐሰተኛ መረጃ ሀገራችንን ከማፍረስ ይቆጠቡ የሚሉት መልእክቶች የጎሉ ነበሩ። በሰልፉ ላይ ያገኘናቸው አቶ ብርሃኑ ሽጉጤ የተባሉ የከተማዋ ነዋሪ በሰልፉ ላይ የተገኙት ህወሓትን ለማውገዝ ለኢትዮጵያ መንግስት ሰራዊት ድጋፋቸውን ለመስጠት መሆኑን ለአሜሪካ ድምጽ ገልጸዋል።
አሁን አካል ጉዳተኛ ነኝ። አካልን ነው የገደበኝ። እንደባ 27 ዓመት ቀጥቶ እንደገዛ እንደበተነ ዛሬም እንደዛ አይነት ድርጊት ሊበትን የተዘጋጀው ባንዳ እድል አስተውልኝ።
ወይዘሮ የሺ አስፋው ህወሓት በአማራና በአፋር ክልል ያደረገውን ኢሰባዊ ድርጊት ለማውገዝና እኔም ለሀገሬ አለው ለማለት ነው የመጣውት ስሉ ገልጸዋል።
ለኛ በደሴ በኮምበልሻ በተደረገው ድርጊት እኛ ጋርም እንዳይመጣ አለን የደሴ ልጆች አለን ጓዶች አለን ኢትዮጵያውያኖች ለማለት ነው የመጣውት ወገኖቼን ማለት ነው።
በትግራይ ክልል የተጀመረውና አንድ አመት ያስቆጠረው ጦርነት አሁን ወደ ሌሎች ክልሎች ተስፋፍቶ ጦርነቱ በአፋርና በአማራ ክልል ሆኗል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት በጦርነቱ ድል የቀናው መሆኑን በመግለጽ ከዚህ በኋላ እንደማይደራደርና በኃይል ጦርነቱን እንደሚያሸንፍ በቃል አቀባይ አማካይነት አስታውቋል። ሌላው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ያለ የሚጠራው ራሱን ደግሞ የኦሮሞ ነጻነት ጦር ያለ የሚጠራው አካል ከህወሓት ጋር ጥምረት በመፍጠር የኢትዮጵያ መንግስት ለመጣል እየሰሩ መሆናቸውን ከኢትዮጵያ ውጪ በሆኑ ቃል አቀባዮች አማካይነት ሲገልጹ ቆይተዋል። እነዚህ መግለጫዎችን በማጣመር ዘገባ የሰሩ ዓለም አቀፍ መገናኛ ብዙሃን ህወሓትና ሸኔ ወደ አዲስ አበባ እየገሰገሱ መሆናቸውን የሚገልጹ ዘገባዎችን ከቀናት በፊት አስደምጠዋል አስነብበዋል። ዛሬ ጥቅምት 28 2014 ዓ.ም ምረት በአዲስ አበባ ከተማ ቁጥራቸው እጅግ በበዛ ነዋሪዎች በተካሄደው ሰልፍ ላይ የተንጸባረቁ ሐሳቦች እነዚህን የሰሞኑን ሁኔታዎች የሚቃወሙ ሐሳቦች የተንጸባረቁባቸው ናቸው። በሰልፉ ላይ ያገኘናቸው ሌላዋ የከተማ ነዋሪ ወይዘሪት አይሻ መሐመድ በኢትዮጵያ ጉዳይ አግባብ ያልሆነ የዩናይትድ ስቴትስ ጣልቃ ገብነት አለ ብላ ታምናለች።
ጁንታዋይ ያ ሁሉ ህዝብ እየጨፈጨፈ ሲመጣ የአሜሪካ መንግስት ዝም ሲል ቆይቶ ልክ እሱ መተፋፈኛ ሲያጣ የተኩስ አቁም ስምምነት ምናምን ለነሱ እንደገና ይተባበራል። ከዛሬ የት ነበር የአሜሪካ መንግስት? ይሄ ሁሉ ህዝብ ሲያልቅ፣ ይሄ ሁሉ ንብረት ሲያልቅ፣ ህጻናቶች የሶስት ወር ህጻን ልጅ ሁሉ ሲገደል ጸጥ ብሎ አሁን እሱ አጣብቂኝ ውስጥ ሲገባ የተኩስ አቁም ስምምነት የሚለው ለምንድን ነው? ሰባዊነት አይተማውም ወይ?
በሌላ በኩል ዩናይትድ ስቴትስ ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰባዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት ከትናንት በስቲያ ገልጻለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነቱ እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። በሌላ በኩል ደግሞ ህወሓት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌደራል መንግስቱ ጋር ምንም አይነት ድርድር ሊያካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት አርብለት ለአሜሪካ ውጭ ጉዳይ ሚኒስቴርና ለውጭ መገናኛ ብዙሃን ባለሙያዎች በሰጡት መግለጫ ማስተዋወቃቸው ይታወሳል። የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስና የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ቢለኔ ሲዩም ወቅታዊ ጉዳዮችን በማስመልከት አርብለት ለአሜሪካ ውጭ ጉዳይ ሚኒስቴርና ለዓለም አቀፍ መገናኛ ብዙሃን ባለሙያዎች በኢንተርኔት ላይ በተደረገ ውይይት በሰጡት መግለጫ ህወሓት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው ገልጸዋል። የዛሬ ሰልፍ የኢትዮጵያ መንግስትና መከላከያ ሰራዊቱን የሚደግፍ እንዲሁም ተገቢና እውነትነት የሌለው መረጃ አስተራጭቷል ያላቸውን የዓለም አቀፍ መገናኛ ብዙሃንን የሚኮንን የተቃውሞ ድምጾች ተሰምተውበታል። በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ ሰሞኑን ከተሰሙት ዘገባዎች አንዱን ጠቅሰው እውነታው ከዚህ ተቃራኒ ነው ብለዋል።
ዛሬ ደግሞ ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው፣ በሚጠብቋት ልጆቿ ነው። አዲስ አበባ የተከበበችው በድንቅ በጀግና ልጆቿ ነው። የተመኙት አይሳካም። የአድዋ ልጆች መሆናችንን ረስተው በአድዋ ሊያስፈራሩን ሞከሩ። አድዋ ነጻነት ነው፣ አድዋ ግን እርዳታ ነው። እርዳታና ብድር ነጻነታችን የሚገፈን ከሆነ፣ ነጻነታችንን የሚያስገብረን ከሆነ ነጻነታችንን አንገብርም። ደህንነታችንን ይዘን እንሰራለን።
ከንቲባዋ አያይዘው ኢትዮጵያውያን የባዕድ ወረራን ጭምር ያንበረከክን የአድዋ ልጆች መሆናችንን የምናስመሰክርበት ጊዜ አሁን ነው ያሉ ሲሆን የሀገራችን ነጻነት ክብር አንድነትና አብሮነት ለማስከበር የኛ ትውልድ ቆራጥ ነው ሲሉ ተደምጠዋል።
ዛሬ በፍቅር ከሆነ ክብራችን ሉዓላዊነታችን ተጠብቆ ከሆነ ትሁት ነን እና ከብራቸዋለን። በነጻነታችን ከመጡብን ግን ባንዲታ ሀገራችን ኢትዮጵያ ተበጥቶን ግን የምንፈስተው ህይወት የለም፣ የምንፈስተው ንብረት የለም፣ የምንፈስተው ግብሬ የለም፣ የምንፈስተው ጉልበት የለም። አንድ ነን ለኢትዮጵያዊነታችን፣ ለሀገራችን ግዛት አንድነት፣ ለክብራችን፣ ለነጻነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን።
እነዚህ ሰልፎች እየተካሄዱ ያሉት ከትናንት በስቲያ በኢትዮጵያ ጉዳይ የተነጋገረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፍ ማህበረሰብ ተቋማት ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ በማቅረብ ላይ በሚገኙበት ወቅት ነው። በሌላ በኩል ደግሞ በዚሁ ሰልፍ የሙዚቃ ስራውን ለማቅረብ የተገኘው ዲሽታጊና በመባለው የሙዚቃ ስራው የሚታወቀው ታሪኩ ጋንግስኬ ጦርነቱ ለማቆም ማህላዊ የሰላም ሐሳብን ሲያቀርብ በመድረኩ ላይ ተሰምቷል።
በቤተክርስቲያን መልበብ በሚያስተምሩ በቄሶች ማልተማር ነው። በፖርትሳት ሃይማኖት አባቶች በፓስተሮች የሚያስተምሩም ካልተማረ፣ በሙስሊሞች የሚያስተምሩም ካልተማረ ዘፈኑ አያስተምረን ምን አለ ብዬ ነው የሚዘምረው። ሁሉ ጥቁር መልበስ አያምርብንም። ሁሉ ጥቁር መልበስ አያምርብንም። ይበቃል ጥቁር መልበስ፣ ይበቃል ጆሮችን ደማ፣ ይበቃል። ማን መቼም የሚናገረን ማን የሄደ የሞታለሁ? ለምንድነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቆሙ አይሉ፣ ሽማግሌዎች ይሄዱ ጅንጋ ያንሱና ባሪ መጥቱ አናታቸው ላይ ሰው በሽምግልና ይሻላል። አፈሙዙ ይበቃል። መፍትሄ የለው። ምን ነው እለም ተዋ ብቻለሁ። ወንድም ጋያለው ሲባል ጎንበስ ብዬ ብቻለን ተውኩኝ። ደም አላስተማረንም፣ ጉልበት አላስተማረንም። የኢትዮጵያ ከዳር እስከ ዳር የሁሉም
ድምጻዩ ይህን ሐሳብ ሲያሰማ ከሰልፈኞቹ የፍጨት ድምጽ የተሰማ ሲሆን የድጋፍ ይሁን የተቃውሞ የታወቀ ነገር የለም። ቆየት ብሎም በማህበራዊ ሚዲያው ላይ አከራካሪ ሐሳብ ሆኖ ቆይቷል። በዚህ ዙሪያ የጠየቅናቸው አንድ አስተያየት ሰጪ እንዲያሉ የኢትዮጵያ ባህል የተከተሉ የእርቅ ጥረቶች ከጦርነቱ በፊት የተደረጉ እንደነበሩ ገልጸው በህወሓት እንበተኝነት ምክንያት ተቀባይነት እንዳላገኙ አስታውሷል። ስለዚህ ሰዎች ከኢትዮጵያ መንግስት ጎን የቆሙት የሽምግልና ጥረቶች በመክሸፋቸው ነው ብለዋል። በተመሳሳይ በምስራቅ ኢትዮጵያም በሶማሌ ክልል ጅጅጋ ከተማና በሐረሪ ክልል ሐረር ከተማ ተመሳሳይ ዓላማ ያለው የድጋፍ ሰልፍ መካሄዱን በድረዳዋ የሚገኘው ዘጋቢያችን አዲስ ቸኮል አድርሶናል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የክልሉ ነዋሪዎች ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ነዋሪዎቹ አካባቢያቸውን በንቃት እንዲጠብቁ ከጸጥታ ኃይሎች ጋር ተቀናጅተው እንዲሰሩም ጠይቀዋል።
ሀገራችንና ህዝቦቿን በታማኝነት በቅንነትና በመረዳዳት ማገልገል ከአሁን በፊያ ውጭ ጀግንነት ነውና ሁላችንም በተሰማርነት የስራ መንፈስ ደስታችንን በታማኝነት እናገልገል ይገባል።
ዛሬ በደቡብ ክልል አንዳንድ ከተሞች፣ በኦሮሚያ ክልል የተለያዩ ከተሞችና ዞኖችን ጨምሮ በቤኒሻንጉል ጉሙዝ ተመሳሳይ ሰልፎች ተካሂደዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ዘገባችን ፀሐይ ዳምጠው ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ከጥቂት ቀናት በፊት ኢትዮጵያን ጨምሮ በመላው ዓለም የአእምሮ ጤና ተከብሯል። ዓላማው የአእምሮ ጤናን የሚመለከትን ንቃትን በማህበረሰቡ ዘንድ መፍጠር ነው። ዛሬ ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን እንግዳ ይዘን መጥተናል። እንግዳችንን ሀብታሙ ስዩም ነው ያነጋገራቸው።
ስሜ ዶክተር አዜብ አሳምነው ይባላል። አሁን መሰራው በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ላይ በረዳት ፕሮፌሰርነትና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ አመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲና በከተማው ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ስለጋበዛችሁኝ በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና፣ ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናልና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስላለ ሰዎች የአእምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ህመም ወይም ድባቴ የምንለው ሌሎች የአእምሮ ህመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለምን መጣ ምንድነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት ሌሎች ሰዎችን ለመጉዳት የሚፈልግ ነገር ሊኖር ይችላል። ነገር ግን ይሄን ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአይምሮ ጤና ችግር ነው ማለት ይከብዳል።
ስለከባቢያዊ ጉዳዮች ትንሽ እንነጋገር። ምናልባት በሰዎች አይምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ ዶክተር አዜብ እርሶም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ ለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተውት ስነ ልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአይምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብሎ የሚመከሩ ጉዳዮች አሉ?
ትክክል ነው። እንግዲህ ቀደም የአይምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ ይሆናል ለምን ይመጣል የሚለውን ማየት ነው። የአይምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥና እንዳልከው በአካባቢያችን የሚገኙ ማንኛውም አይምሮአችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአይምሮ ጤናችን ላይም ጫና ያሳድራሉና እንደ ተከስከው የኮቪድ-19 እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል እንደ ማህበረሰብ ማለት ነው። ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ለጊዜ ደህንነትን አስቀድሞ ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋልና ይሄ ባለሙያዎች ከህክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ። ምክንያቱም ሁልጊዜ በተለያዩ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁልጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን ያው እዛ ውስጥ ሆነን ስራችንን ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ ሶሻል ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህን ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል።
በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። መልካም ምሽት።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #ቪኦኤአምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩና ለምሽቱ ሰፋ ያለውን ጊዜ ወደሚወስደው ርዕሰ ጉዳይ እንወሰዳችሁ። ርዕሱ ከወቅታዊ የኢትዮጵያ ጉዳዮች ወጣ ያለ ነገር ግን መጪውን ጊዜ ጭምር የሚመረምርና የሳይንሱን ማህበረሰብ የሚያነጋግር ነው። ኮቪድ-19 ፈጥኖ አይጠፋም። ገና ለአመታት አብሮን ይቆይ ይሆናል። ከሆነስ አማራጮቹ ምንድናቸው ለሚለው ጥያቄ የመስኩን አዋቂዎች ምላሽ ያዘ ዝግጅት ነው። ለዚህም ሶስት የተለያዩ የህክምና ዘርፍ ባለሙያዎችን ጋብዘናል። ፕሮፌሰር ጥላሁን አደራ እዚህ ዩናይትድ ስቴትስ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኢፒዲሞሎጂ ትምህርት ክፍል ሊቀመንበር ናቸው። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ህክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው በሃዋርድ ዩኒቨርሲቲ የክሊኒካልና የፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቀደመው አጠር ያለ የዝግጅታችን መንደርደሪያ ሐሳብ ሰንዝረው ነበር ውይይቱ የተቋጨው። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታዩን ይዞ ቀርቧል።
የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል። ሊቀይሩ የሚችሉ ሁኔታዎች ያሉትን ይሃል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን፣ ፕሮፌሰር ጥላሁን ቀደም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የሚሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው ሲነሱ ሲከሰከሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ፣ ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የሚሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? ፕሮፌሰር ብስራት ወደ መጨረሻው ከነካኳቸውም ጋር ያዛምዱ።
ልክ ነው፣ በዚህ እንስማማለን። አዎ እኔም እንደማየው ወደፊት ከዚህ ቫይረስ ጋራ ተዋውቀን ተከባብረን እንኖራለን የሚል እምነት ነው ያለኝ። አንዳንዱን ነገር ወደፊት ሊሆን ያለውን ነገር አስቸጋሪ የሚያደርጋቸው አንድ ሶስት ነገሮች አሉ። አንደኛው ይሄ ቫይረስ አይነቱን እየቀየረ በሄደ ቁጥር በቶሎ የመራባት ኃይል እያመጣ እንደሄደ እናያለን ቅድም እንዳልኩት። ሁለተኛው አስቸጋሪ የሚያደርገው ቫይረሱ የኛን የውስጥ የኢሚል ሲስተማችንን የማታለል ራስን ቀይሮ ሾልኮ የመግባት የዛን አይነት አዝማሚያ ያሳያል። በተለይ አሁን ይሄ ዴልታው ቫሪያንት እና ይሄ ሁለተኛው ዶጅ በማድረግ በማሳሳት ሾልኮ በመግባት የሚለው አይነት። ደግነቱ ግን እኛ አንድ አይነት ብቻ አይደለም ኢሚል ሲስተማችን ውስጥ ያለን የአንቲቦዲ የሚባለው ብቻ አይደለም ብዙ ሰው የሚያውቀው፣ ሌሎችም አሉ እንደ ቲ ሴል የሚባሉ ቢሴልስ ደግሞ የሚባሉ። ስለዚህ አንዱ ቢስተው ሌላው እንዳይስተው የሆነ ሰውነታችንም እየተዘጋጀ ያንን አመጣጥረው የሚጠብቋትን ያችን ፕሮቲን ስፓይክ የምትባለው አን ፕሮቲን ራሱንም እንኳ ቢቀያየርና ስቴቢላይዝ ቢያደርግ የኛ ኢሚዩን ሲስተም እነዚህን በተለያዩ መንገዶች ይይዛቸዋል። ስለዚህ ይሄ ሁለተኛው መንገዱ ነው ራሱን የኛን ኢሚዩን ሲስተም በማታለል የመግባት ያ ነው አንዱ ሁለተኛው ከባድ የሚያደርገው። አንደኛ ኢንፌክሽስነሱ ኃይለኛ መሆኑ፣ ሁለተኛ መደበቁና ሾልኮ መግባቱ፣ ሶስተኛው ደግሞ በሳይንሱ ቪሩለንስ ይባላል። ያ በሽታ ምን ያህል አስከፊና ከባድ ነው የሚለው የዛ የበሽታው አስከፊና ከባድነት እሱም ደግሞ ሶስተኛው ነው ወደፊት ያለውን ነገር ለመተንበይ አስቸጋሪ የሚያደርገው። ነገር ግን ቀደም እንዳልኩት እንደሚታየው ሁሉ ቫይረሶቹ እኛን ሆነ ብለው ለማጥቃት ፍላጎት የላቸው ነው የሚባለው ያማከራቸው ሰው እንዳለ ማለት ነገር ግን ባይሆን የነሱ ፍላጎት ራሳቸውን ማባዛት በኤቮሉሽነሪ ፕሮሰስ ራሳቸውን ካንዱ ወደ ሌላው ያደረጉ መቆየት ነው እንዳውም አንዳንድ ሰዎች በጣም ታመው ከተኙ እነዚህ ቫይረሶች አይወዱትም ይባላል ለምን ያ ሰው ታሞ ከተኛ ከሰው ተለየ ማለት ነው ከሰው ከተለየ በሽታው ለመራባት ችግር ይሆናል ስለዚህ ራሱ ቫይረሱ እንዳውም አንዳንድ አሁን በአዲስ የሆነ ተወጣጣናት የሚያመለክተው በጣም ማጠቃና ማይገል ሆኖ ላላ ያለ በሽታ እንዲሆን ለምን ላላ ካለ ሰው ጉንፋን ነው ያለ በሽታውን ያባዛውና ወደ ሌላው ያዛመተው ሊሄድ ስለሚችል ማለት ነው ስለዚህ እነዚህን ነገሮች በማየት በሽታውን ተጋሪ ሊያደርገው ይችላል ሆኖም አሁን ባልናቸው ቀደም ፕሮፌሰር ብስራትም እንደተናገረው የነበሩትን ስንመለከት ይሄ ከዚህ ከቫይረስ ጋራ ተለማምደን የምንኖርበት ጊዜ እየመጣ ነው አንድ ነገር አለ እዚህ ላይ በተለይ አንዳንድ የኛ ሀገር ሰዎች ስለዚህ ጉዳይ ሲያጫውቱኝና ስንነጋገር ምናልባት የሚረዳው ነገር አሁን አንዳንድ ሰዎች ምን ይላሉ እኔ ይሄንን አዲስ የሆነ ኤምአርኤንኤ ምልክት የምትሉትን ነገር አልፈልግም እኔ አሁን ቁጭ ብዬ ቤቴ ይሄ በሽታ አንዴ ሲያል ከዛ በኋላ ተመልሼ በቃ ኑሮ ልጀምራለሁ የሚሉ ሰዎች ገጥመውኛል እሱ የሚያዋጥ አይደለም እያልን ነው ለምን አሁን ባልነው አይነት ይሄ በሽታ ለረጅም ጊዜ ከኛ ጋራ የሚኖር ከሆነ እስከ መቼ ተደብቃችሁ ትችላላችሁ የሚያዋጥ መንገድ አይደለም አዝማሚያው እንደዛ ነው ቶሎ የሚጠፋ አይደለም ታዲያ ይሄ ሀርድ ኢሚዩኒቲ የሚባለው 70% 80% ሰው ሲለከፍ በዚህ በሽታ ከመዲያ ደና አይሆን የለም ወይ ሌሎቻችንን ሁሉ ሊተላለፍ ያቆማል ማለት አይደለም ወይ ይላሉ እሱ ላይሆን ይችላል ለምን እዛ ሀርድ ኢሚዩኒቲ ላይ ይደረስም እንኳን ራሱን ተቀየረ እንደገና ይሄ ብሬክትሩ የሚባለው ኢንፌክሽን በመምጣት አይነቱን በመቀየር ቀደም ባ እንደዛ አይነት ነገር ስላለ እኛ ለነማረው የሚገባ ነገር አንደኛ ይሄ በሽታ ከኛ ጋር ለረጅም ጊዜ ሊኖር ይችላል ለክ እንዳውም አስተያየቱ የኢንፍሉዌንዛ ቫይረስ ከኛ ጋር አሁን እንዳለ በየአመቱ ደግሞ የተወሰነ ያህል ሰው እንደሚገድል እሱን ተቀብለን እየኖርን ያለን ምናልባት የኮሮና ቫይረስም እንደዛ ሊሆን ይችላል የሚል ነው
መልካም በርከት ያሉ ጭብጦችን ዳሳችኋል አሁንም እንነጋገረው እንዲህ ያለ ውስብስብ ችግር ሊፈጠር ባልተገባበት ዓለም መፍትሄ ከሞላ ጎደል በተገኘበት ዓለም በሰዎች ጠባይ ማለት ይቻላል ክትባቱን መውሰድ ባልቻሉ ብዙዎች መከተብ ባለመቻላቸው የመጣ ውስብስብ ሁኔታ ነው የምናየው በትይዩ የሚታዩ ማጠናከሪያ ክትባት የሚፈልጉ የህመም ሁኔታዎች ከግምት ሊገቡ ይችላሉ እስኪ ይህንን እንደ ኢትዮጵያ ባለ ብዙዎች ባልተከተቡበት ነገር ግን የተለመደ ኑሮ በቀጠለበት ሰዎች አሁንም በብዛት እየሞቱ ነው ቀደም ብሎ የተነሳው ዴልታ የተሰኘው የቫይረስ ዝርያ ኢትዮጵያ ውስጥ መኖሩን የጤና ጥበቃ ሚኒስቴር አረጋግጧል ሰዎች የሚሞቱበት ሁኔታ በጣም የፈጠነ መሆኑን ብዙዎችን እየጎዳ መሆኑን ይገለጻል ነገር ግን የኑሮም አቅም ሁኔታም ባለበት ሰዎች በቸልተኝነት የሚያዩትም ነገር ቀጥሎ በአደባባይ እናያለን እንደ ትላንት ሁሉ ዛሬም ያከራከረ ነው ብዙዎች ይሰበሰባሉ የጥንቃቄ እርምጃዎች የሉም ምን ማዛመድ እንችላለን እንዲከባድ ነው በሚነለው ሁኔታ ውስጥ
አው እንግዲህ የኛ ሀገርም ሌላውንም ያድርጉ ሀገሮችንም ስና ያው በጣም ትልቁ ችግር ይሄ ወረርሽኝ መታየት ያለበት ዓለም አንድ መሆኗን ነው ስለዚህ የክትባት እንትን ያላቸው ሀገሮች በፍጥነት አንደረሰው ዓለም ክፍል ማዳረስ አለባቸው ያን ማድረግ ያለባቸው ለራስ በማዘን ብቻ አይደለም ለራሳቸው ምክንያቱም ሌላ ቦታ ቫይረስ መራባት በሚኖርበት ጊዜ ያው ሌላ ዝርያ ይፈጠራል ወደ አነሱ ሀገር የሚመጣል ስለዚህ ሳይክል እየቀጠለ ይሄዳል ማለት ነው ለእኛ ሀገር የሚያሳዝን ሁኔታ እንደተባለው የክትባት መጠን እጅግ በጣም አነስተኛ ነው ግን የሰው ደግሞ ጥንቃቄን የመከተል አስማሚያው በጣም በጣም ትክክል ባልሆነ ሁኔታ ነው ማህበራዊ ኑሮ እየቀጠለ ያለው ብዙ ዕድሜያቸው ትልቅ የሆኑ ብዙ ሰዎች እየሞቱ ነው ባለፈው ጊዜ እንዳልኩት ሁሉም ሰው በኮቪድ የሞተ አንድ ሰው ያውቃል ወረርሽኝ ትልቁ መጠን የሚታየው it's close to home እንደሚባለው በየቤቱ በገባበት ጊዜ ነው አሁን እንደዚህ አርጓል ስለዚህ at least high risk የሆኑትን ሰዎችን አሁንም እናግለን ትልቅ ሰዎችን ሌላውን ደግሞ የሚደረጓቸው ሰዎችን ግዴታ ከሆኑ ውጭ ማድረግ አሁንም የማስ ኮምፕላይንስ 100% ማድረግ ብቻልም ብለው ቅጣትን መጨመር ብሪኮች መጀመሪያ አድርገው እንደነበረው ሌላው ደግሞ በመንግስት ደረጃ እና በባለሙያዎች ደረጃ ለአለም አፒል ማድረግ ክትባት እንዲህ ዶኔት እንዲደረግልን ሳይሆን ፈልገው ጋር እንዲሰራ ነው ታክስ ፕሮጀክት እዚህ ጥሪ መደረግ ያለበት። ምክንያቱም አሁን የሂውማን ራይት ኢሹ ነው ዝም ብሎ የለጤና ኢትዮጵያ ማድረግ ብቻ አይደለም፣ ምክንያቱም ኢኮኖሚን የሚያደቀዋል የቀጠለ ነው የሚሄድ እና በዛ ደረጃ እኔ ጩኸቱ በቂ ነው ብዬ አላስብም። በጣም ከፍተኛ ድምፅ መሰማት አለበት። ዊ ሀቭ ቱ አፒል ቱ ዘ ኮንሽስ ኦፍ ዘ ካፒታሊስት ሶሳይቲ።
መልካም ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። አሁን የክትባቱን ጓዳ እያንኳኳን ነው። በዚህ በዩናይትድ ስቴትስ ከቅርብ ሳምንታት እና ወራት ወዲህ የማጠናከሪያ ክትባቶች ጉዳይ ጎልቶ እየተሰማ ነው። ሁለቱን ክትባቶች አሟልቶ ከወሰዱ እንደየክትባቶቹ አይነት ከተጠበቁ ጊዜያት በኋላ ሰዎች የተጨማሪው ክትባት ያስፈልጋቸዋል የተባሉት የግድ የሆነባቸው ተለይተዋል። ቀደም ሲል ደግሞ ለጠቅላላ ሕዝብ የመስጠት አዝማሚያ ውዝግብ ነበር። ሌላው ዓለም ቀደም ዶክተር አሰፋ የሚያነሱት የተቀረው ዓለም አንዴም ሳይያገኝ የቱንስ ያህል ፋይዳ አለው የሚለው ጥያቄ የሞራልም ጥያቄ ጭምር ጎልቶ እየመጣ ነው። አሁን ግን እንደ ተነጋገራችሁበት ይሄ ቫይረስ አብሮን የሚቆይ ከሆነ ምን ያህል እድል ይኖረው ይሆን? አሁን እንደምናውቃቸው በዚህ በዩናይትድ ስቴትስ ሆነ ሌሎች አካባቢዎች የሚታወቁት እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል ይመስሎታል? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ?
ጥሩ ጥያቄ ነው። በእርግጥ እነዚህ ሲዝናል ምንላቸው በተለይ ክረምትን ቅዝቃዜን እና ዝናብን ተከትለው የሚመጡ ቫይረሶች እንደ ፍሉ እና ኮመን ኮልድ ጉንፋን የመሳሰሉት ለነሱ ያለን ኢሚዩኒቲ ወዲያው ነው ፔድ የሚያደርገው አንደኛ። ሁለተኛ በየአመቱ የሚመጡት የፍሉ ቫይረሶች የተለያዩ ናቸው። ስለዚህ አንዱ አመት ለአንዱ አይጠቅምም። በዛ ምክንያት በዚህ ላይ ደግሞ ኢሚዩኒቲያችን ስትሮንግ ስላልሆነ ከተወጋን በኋላ ለነሱ ቫይረሶች በየአመቱ እየተወጋን ያለ ነው ለወደፊትም የሚቀጥል ነገር ነው። አንዳንዶቹ እንደውም ከዚህ ከኢንፍሉዌንዛ እና ከጉንፋን ቫክሲን ጋራ የኮቪዱንም አንድ ላይ ሰርተን አሁን አንዳንድ ቫክሲኖች ለህፃናት የሚሰጥ ሶስቱ ቫክሲን አንድ ላይ እንደሚወጋው ማለት ነው። በፒፒዲ አይነት የመሳሰሉት ሁለቱን አንድ ላይ ቀላቅለን በየአመቱ መውጋት ብንችል ብለው ይላሉ። ግን ትንሽ ኮቪድ ከነዛ የሚለየው ምንድን ነው? ኢሚኒታችን አትሊስት እስካሁን እንዳየ ነው ጤነኛ የሆነ ሰው እስከ 8 ወር ድረስ ኢሚኒታችን የመከላከያ ችሎታችን ሰውነታችን ውስጥ እንዳለ ነው የሚቆየው። እንደውም ከዛ በላይም የመቆየት ነገር አለው። ከ90% በላይ ሰዎች ከክትባቱ በኋላ ከ8 ወር በላይ ድረስ የመከላከያ ኃይላቸው ሰውነታቸው ውስጥ እንዳለ ይቆጠራል። እንደውም ወጣቶች ከሆኑ እና ኤልፒ ከሆኑ እንደውም ከተወሰኑ አመታት ሁሉ የመቆየት ቻንሱ እንዳለ ነው ብዙ አሁን ጥናቶች እያሳዩ ያለው። ስለዚህ የሚመስለኝ ምንድን ነው ሌሎች መድኃኒቶች ጥያቄዎች ከተነሱ የምንነጋገርባቸው መድኃኒቶችም እየመጡ ነው። ሰው ሲይዘው ወዲያው መድኃኒት ሰጥተን ማዳን የምንችልባቸው ኦፖርቹኒቲዎች ከመጡ በየአመቱ መወጋት የማይኖርበት ጊዜ ሊኖር ይችላል። እንግዲህ ይህ ሁሉ ዲፔንድ የሚያደርገው አሁን እንደተነገረው ነው ቫይረሶቹ ምን ያህል ራሳቸውን ይቀይራሉ ነው። እስከዛሬ የምንዋጋቸው ባክቴሪያዎች አሉ። ለምሳሌ ፔንስሊን ሲጀመር 100% ኢፌክቲቭ የነበረ ፔንስሊን ዛሬ 20%ም አይሞላ። ያኔ የገላቸው የነበሩትን ባክቴሪያዎች ዛሬ ፕሮባብሊ 20% ነው። ስለዚህ ለተወሰኑ ባክቴሪያዎች ድሮ 100% የሚያረጓቸው ዛሬ አንጠቀምባቸውም። ከዛ በኋላ የተለያዩ አዳዲስ ፈጠራ እየመጡ ስቲል እንትኑ በቫይረሶች ብቻ ሳይሆን በባክቴሪያዎችም በሙሉ በጀርሞች በኩል የምናየው ነው። እና ሆፕ ተስፋ አለ። ተስፋው ምንድን ነው? አሁን እንደተነገረው ዶክተር ሰፋም እንዳለው በማደግ ላይ ያሉ ሀገሮች ራሳቸውን አስችለው ቫይረሱ ከቅርብ ጓደኛ ጋር ሳወራ ነበር ሆስፒታሎቹ በሙሉ እንደገና እየሞሉ ነው አለ። የግል ሆስፒታሎቹም የኮቪድም እና ይሄ ደልታው ይሁን ሌላ ቫይረስ ይምጣ ብዙም የምናውቀው ነገር የለም፣ ግን እንደገና የተስፋፋ መሆኑን ነው የሚያሳየው። እና ሁለት ተስፋ ነው ያለው። አንዱ ተስፋ ሆፕፉሊ የሚያድጉ ሀገሮች የራሳቸው ክትባት መፍጠር ድል ያገኙ ወይም ሀብታሞቹ ሀገሮች በሚለግሱት ዳታ ቶሎ ቶሎ ህዝባቸውን አስወግደው ወይም በሄርድ ኢሚኒቲ ሰዎች ናቹራል ኢሚኒቲ እየፈጠሩ፣ ካልሆነ ደግሞ አሁን የሚመጡ አዳዲስ መድኃኒቶች ይህን የሚከላከሉ ወይም በሽታውን ማቆም የሚችሉ ወይም ደግሞ አርቲፊሻል የሆነ አንቲቦዲ በመስጠት ሰውነታችን በሽታው ሲዘን መከላከል እንደሚችል
በእነዚህ በእነዚህ ምክንያት እና ከሌሎቹ ቫይረሶች አሁን እስካየናቸው ከፍሉና ከኮመን ኮልድ የበለጠ ሎንግ ተርም የሆነ ኢሚዩኒቲ መኖሩ እነዚህ ሶስቱ ነገሮች ትንሽ ለየት የሚያደርገው ይመስለኛል። ኮቪድ ላይ ሞር ሆፕ ለማግኘት እንዳሰብነው ረጅም ጊዜ ላይፈጅ ይችላል የሚል ነው የኔ አስተሳሰብ ያለኝ።
መልካም ፕሮፌሰር ጥላሁን ወደ እርስዎ ነው የምመጣው። ፕሮፌሰር ብስራት ካነሷቸው ጭብጦች የሚለጥቅ ሀሳብ ላንሳ። ይበልጡንም በኢትዮጵያ ላሉ አድማጮቻችን የክትባትና የምርመራ እድሎችን እንደ ልብ የሌላቸውን እናንሳ። ራስን መጠበቂያ ከሚባሉት ከነኛ የጥንቃቄ እርምጃዎች ባሻገር መላው ምንድን ነው? ህዝብ በሙሉ ሁሉም ራሱን በማይጠብቅበት ዓለም ምን ላደርግ ይችላል የሚል ተስፋ የቆረጠ መልስ የሚሰጡ ብዙዎች ናቸው። አንዳንዴ ከዚህም ተሄዶ ጥንቃቄውን ሁሉን ነገር አውቆ እዛ የሚተውበትን ጊዜ ብዙዎች ያጋሩናል። እንደዛ ባለው ሁኔታ ቀደም ዶክተር አሰፋ ያነሱት የክትባት እድል የሚጠየቀውን ይሃል ዛሬ ደግሞ ሌላ ተስፋ የተነጠቀ የምርመራ እድልን በቤት ውስጥ ሳይቀር ወዲያውኑ የማወቅ እድል የሚሰጡ የመመርመሪያ መሳሪያዎች ወይም መመርመሪያዎች እንደልብ የሚገኙበት ሁኔታ በዚህ በዩናይትድ ስቴትስ እና በተቀረው ዓለም እየተነገረ ነውና በኢትዮጵያ ውስጥ አሁን የምናወራው ትልቅ ቁጥር በቂ ምርመራ ባልተደረገበት እንደመሆኑ ምን ተስፋ ይታየታል? ለበሽታው መጋለጥም ማወቅ በራስ መልስም ባይሆንም አንድ እርምጃ አቅጣጫ ይጠቁማል የሚለው ተስፋ አለና ፕሮፌሰር ጥላሁን።
እሺ አመሰግናለሁ። አንደኛውና ዋናው ቀደም የተባለውን አንዘንጋ። እነዚህ አንደኛ ዓለም የሚባሉት ሀገሮች ወይም ደግሞ የሰለጠኑ የሚባሉት ሀገሮች ለሌላው ለአፍሪካ ወይም ደግሞ ታዳጊ ለሆኑ ሀገሮች ማሰብ ያለባቸው ከሞራል ጉዳይ ብቻ ሳይሆን ወይም ደግሞ ለሀዘኔታ ብቻ ሳይሆን ለራሳቸውም ጭምር ሲሉ ነው። ለምን ይሄ በሽታ እንደ ወደፊት የምናየው እንደ ተዳፈነ እሳት እየተጉለመለመ የማይጠፋ እሳት ነው የሚሆነው ወደፊት የሚታየው። ይሄ ከሆነና እዚህ አንደኛ ለሚባለው ጋር ሁሉ ሰው አብዛኛው ሰው ከተከተበና ደህና ከሆነ አፍሪካ ውስጥና ሌሎች የታዳጊ ሀገሮች ያሉበት ቦታ ላይ ይሄ በሽታ ካልጠፋና እየበዛ መሄድ ከሆነ ለዚህ ለቫይረስ አንዱ የታወቀበት መንገድ ራሱን መቀየር ነው። ራሱን ቀይሮ ሲመጣ ለምሳሌ አፍሪካ ውስጥ እዚህ በሽታው በቀላሉ ሊገባ ስለሚችል በኢቦላ አይተናል እንዴት ቶሎ ሊተላለፍ እንደሚችል ከአንድ ሀገር ወደ ሌላ ሀገር እና በእንደዚህም ደግሞ በኮሮና ቫይረስ ሳውዝ ቻይና የጀመረው በአጭር ጊዜ ውስጥ በአለም ዙሪያ እንደተላለፈ እናያለን። ስለዚህ አፍሪካ ውስጥ እንዲህ አይነት ችግር ቢኖር ይሄ በሽታ እዚህም እንደገና መጥቶ ኒው ቫሪያንት ሆኖ መልኩን ቀይሮ እዚህ የነበረውን ቫክሲን ሁሉ ፑሽ ሊያደርገው የሚችል ቫሪያንት ሊበጣም ይችላል የሚል ስጋት ስላለ ዓለም አንድ ነው። ስለዚህ እዚህ ችግር ካለ እዛም ችግር ካለ ሁለቱም ጋር ማየት አለብን የሚለው ለሀገራችን አሁን በኢትዮጵያ አሁን ባነሳው ላይ ሁለት ነገሮች አስፈላጊዎች ናቸው። አንደኛው የመመርመሪያ መሳሪያው ሰው በሽታው አለበት የለበት እሱ ተጀምሯል ኢትዮጵያ ውስጥ፣ ነገር ግን በስፋት መገኘት ያስፈልገዋል። ሌላው እና እንዳውም በጣም በአስፈላጊ ደረጃ ቀደም ተነስቶም የነበረው የክትባቱን እየተንጠባጠባ ሁን እንዳለው ከየቦታው እየተቃረመ ሳይሆን ክትባቱን ራሳችን እኛ ኢትዮጵያ ውስጥ መስራት የምንችልበት ሁኔታ እንዲፈጠር ማመቻቸት እጅግ አስፈላጊ ነው። ሀገሪቱም በምትችለው አቅም ግዴታ ነው የሚል ነው ያለ። ከ110 ሚሊዮን ህዝብ በላይ ያለባት ሀገር ውስጥ አሁን 2-3% የተከተበ ሆኖ የዚህ በሽታ ማቆሚያ የት እንደሆነ ልናቀው አንችልም። ዋናው መቆጣጠር የሚቻልበት መንገድ አሁን ያለው የምናቀው ክትባቱ ነው። ያንን ክትባትን ደግሞ አሁን በቅርቡ የኢትዮጵያን ቫክሲን ኢንስቲትዩት የሚባል ድርጅት በጅምር ላይ ያለ ከጤና ጥበቃ ሚኒስቴር ሰዎች ጋርም ደግሞ 2-3 ስብሰባ ተደርጎ ይሄ ዓላማ በተለያዩ የውጭ ድርጅቶች ገንዘብ ድጋፍ ተገኝቶ ኢትዮጵያ ውስጥ ኢትዮጵያ ቫክሲን ኢንስቲትዩት እንዲሰራ ይሄንን ወደዛ ለማመቻቸት ጥረት እየተደረገ መሆኑን አውቃለሁ። እኔም በዛ ተሳትፌያለሁ። ስለዚህ ያ ጥረቱ በስፋት መደረግ አስፈልገዋል እላለሁ እና እሱ ላይ ትኩረት መስጠት ያስፈልገዋል። እና በዚህ ነገር ላይ ይሄንን ነው ለማለት የምፈልገው። አመሰግናለሁ።
መልካም ዶክተር አሰፋ ወደ እርስዎ ነው የምመጣው። ፕሮፌሰር ጥላሁን ጀምረውታል። በኢትዮጵያ የክትባት ኢንስቲትዩት ጭምር ተቋቁሞ ይህን አይነት ጥረቶች በስፋት መቀጠል እንዳለባቸው ተናግረዋል። ቀደም የሰብአዊ መብት ጥያቄ ጭምር ነው ያሉት በርግጥ በተጨባጭ ተግባራዊ እንዲሆን ቀደም ብሎ በተገለጹትም ሆነ ሌሎች ተግባራዊ አማራጮች የቱን ያህል ከዚህ መስፋት ይችላሉ? በውጭ ከመጣው እገዛ ባሻገር በአገር ውስጥስ ተጨባጭነት አለ ወይ? የተለያዩ መዳኒት አምራች የግል ተቋማትም ብዙ ላይ ሆኖ ይችላሉ ያን አይነት ፍቃድ የማግኘቱና ካስፈላጊነቱ አንጻር ጊዜ የሚጠበቅበት አይደለም ላሉት ነገር ምን አይነት ሊሆኑ የሚችሉ ሐሳቦች አሉ?
አሁን እንግዲህ የኮቪድ ቫክሲን ክትባት በቶሎ ሊሰራ ይችላል ከተለመደው ውጪ በተደረገ የቢዝነስ ፓርትነርሺፕ ነው። ፓብሊክ ፕራይቬት በጣም ሲሪየስ እና በጣም ትልቅ በሆነ ሁኔታ ለምሳሌ የምንሰራበት ኢንቨስቲጌሽን ቲም በፕራይቬት ነው፣ ግን ሃይሊ ኤፊሽንት ነው። ኢትዮጵያ ቫክሲን ኢንስቲትዩት መሞከሯ ጥሩ ነው፣ ጊዜ ሊወስድ ይችላል ቢሮክራቲክ ከሆነ። እነኚህ ካምፓኒ ይሄን የሰሩ 10 ከዛም በላይ ያሉ ካምፓኒዎች ኢትዮጵያ ውስጥ ወይም አፍሪካ ውስጥ ሄደው ሎካሊ መስራት ቢቻል ፋይናንሻል ኢንሴንቲቭም አላቸው። እዛ ኮስት ርካሽ ነው፣ ዲማንዱ አለ። ስለዚህ እንደው ነሰሰርሊ የቻሪቲ ስራ አይደለም እና ያን በሚመለከት ክሬቲቭ የሆነ መንገድ ላይክ ጃይንት ፋርማሲቲካሎች እነዚህ የሰሩትን ቲም ተቋቁመው የኢንቨስትመንት ፕሮፖዛል ተሰጥቷቸው በፍጥነት አገሪቱ ደግሞ ፖረስ ሆና ለነሱ ከተለመደው የቢዝነስ አሰራር ውጭ ሜዲካል ኢመርጀንሲ ነው ቤዚካሊ ዋር ሲትዌሽን ያለው እና እነሱን ሁሉ ባቀፈ ሁኔታ በዛ ደረጃ በፓብሊክ ፕራይቬት በሆነ መንግስት ማመቻቸቱ ሌሎች ደግሞ ፋይናንሽል ባኪንግ አለ፣ ሳይንቲፊክ ቤዝ አለ እና እሱን አርግቦ በተለየ ፓተንት የሚይዘውን ካምፓኒ አፒል ማድረግ ያስፈልጋል። ዴድሊ ለሆነ እንደ እሳት ለሚሄድ እና ሰውን ኢኮኖሚ በሚያደቅ የግልን ፋይናንሽል ኢንትረስት ማየት ያስፈልጋል። ምናልባት ቢጎል ቢጎል ትርፉ ነው የሚቀንሰው እንጂ አትራፊ መሆኑም እና በዛ ደረጃ ኢት ነው በትልቅ ለብለን የማስበው ከተለመደው አሰራር ውጭ ነው።
መልካም ፕሮፌሰር ብስራት ቀደም ብለው አዳዲስ ተስፋ ከመጣልባቸው ውጥኖች ወይም ተስፋ ከፈነጠቁ ውጤቶች አንዱን ጠቀስ አድርገዋል። የመዳኒትነት ይዘት ያላቸው ለመከላከል ብቻ ሳይሆን አንድ ሰው በሽታው ከያዘ በኋላ የሚሰጡ የክትባት አይነቶች በቅርቡ የተዋወቀውን መርክ የተባለው የመዳኒት አምራች ኩባንያ የሰራውን የመሰሉ ሌሎችም ምን ተስፋ ይሰጣሉ? በርግጥ ተጨባጭ ተስፋው እንዴት ነው አሁን ካለው ሁኔታ ጋር የሚዛመደው? ቀደም ተመላልሶ የመምጣቱንና እንደ ጉንፋን በየአመቱ ወቅት ተጠብቆ የመፈራረቁን ሁኔታ ክትባት የግድ ከመጠየቁ ሊያስቀሩ ይችላሉ የሚል ተስፋ ጠቆም አድርገው ነበረ። እስኪ ሰፋ አድርገው ያን ያስረዱን።
አዎ እንግዲህ ካሁን ፕሮፌሰር ጥላሁንም ዶክተር አሰፋም አለመያዙ ላይ ነበረ እየተነጋገርን የነበረው እንዴት ነው አቮይድ የምናደርገው ይሄን በሽታ ምንድን ነው ተስፋው በሚል ነበረ። አሁን የጠየቀኝ ደግሞ ያንዳለ ሆኖ ከተያዙ ደግሞ ምንድን ነው የምናደርገው? እንዳሰብነው ቫክሲኑም ካልሄደ ዓለም በሙሉ መስፋፋት ካልተቻለ የሰለጠኑ ሀገሮች በመሰልጠን ላይ ላሉ ሀገሮች እጃቸውን ዘርግተው እንደሚፈለገው መጠን መርዳት ካልቻሉ ምን ማድረግ እንችላለን ነው። አሁን ለጊዜው ገበያ ላይ ያሉ የምንጠቀምባቸው አንድ አራት መድኃኒቶች አሉ። ዴክሳሜታሶን የሚባል፣ ሬምደሴቪር የሚባል፣ አቪጋን የሚባል እና ይሄ ኮንቮለሰንት ፕላዝማ የተያዙ ሰዎች ከበሽታው ሲድኑ ውስጣቸው መከላከያ ፈጥሮ እነሱን ደም ተወስደው እነዚህ አራቱ አሁን በገበያ ላይ ነው ጥቅም ላይ ነው እየዋሉ ያሉት። ሌሎች መድኃኒቶች አሉ። አሁን መርክ ብለህ ያነሳኸው ከነዚህ የሚለየው ምንድን ነው? አንደኛ እነዚህ አራቱ መድኃኒቶች አሁን የጠቀስኳቸው ሰዎቹ ታመው ሆስፒታል ገብተው በጠና ታመው ክሪቲካል ኬዝ ላይ ላሉ ሰዎች ሊድኑ የሚያስችል በሽታውን እንዲዋጋላቸው የሚያደርግ ሲሆን፣ አሁን የመርክን ትንሽ ለየት የሚያደርገው ሌሎችም አሉ። ሁለት ገና በመያዝ ላይ ላሉ ገና ሲምፕተሙ ሳይጠነክርባቸው በሽታቸው ከፍቶ ሆስፒታል ኝተው መታከም ቦታ ላልደረሱ ነው። የመርክ አንደኛ በአፍ የሚወሰድ ክኒን ነው፣ ሞልኖፒራቪር ይባላል። በጣም ኤክሳይት ያደረገን ነገር ደግሞ ያን የወሰዱ ሰዎች ያቸው ገና የመጀመሪያው የበሽታው ምልክት ሲታያቸው ያ መድኃኒት የተሰጣቸው ሰዎች ካልተሰጣቸው ጋር ተነጻጽሮ 50% በላይ ሞትንም እንዲሁም ሆስፒታል ከመግባት አድኗቸዋል ማለት ነው። እንደውም ጥናት ውስጥ ከተቃጠጡ ሰዎች ማንም የሞተው ሰው የለም እና ይሄ በጣም ኤክሳይቲንግ ነው። እንግዲህ ቫይረሱም አይጠፋ ከሆነና አብሮ ቢኖር ከሆነ ፕሮፌሰር ጥላሁን እንዳለው ተከባብረን የሚለው ተከባብረን የምንኖር ከሆነ እኛም ማዘጋጀት አለብን ጦራችንን ማለት ነው። በአንዱ በኩል በኮቪዱ እየታገል እንዳለ ሆኖ በሌላ በኩል ደግሞ ከተያዘን ያን ሁሉ አልፎ በተለያየ መንገድ በጦትም ይሁን በምን ከተያዙ በኋላ ደግሞ ሰዎች በምንድን ነው ልረዳቸው የምንችለው? ኦልሬዲ ሆስፒታል ውስጥ ከገቡ በኋላ የምናረግላቸው እነዛ መድኃኒቶች አሉ። ከዛ ሆስፒታል መግቢያ ድረስ ከሚታመሙ ደግሞ ከመጠበቅ ገና ሲምፕተሙ እንደት እንደያዛቸው ምን ልናረግላቸው ይችላል ነው የለዛ ጥያቄ መልስ ነው አሁን መርክ የሰጠው። ግን መርክ የሚባለው የፋርማሲቲካል ካምፓኒ ብቻ አይደለም ይሄን እያደረገ ያለው፣ ሌሎች ሁለት ካምፓኒዎችም እየሰሩ ነው። እንደውም አስትራዘኔካ ኢቡሼልድ የሚባል የሁለት መድኃኒቶች አንቲባዮቲክ ኮንቫሌሰንት ፕላዝማ የምንለው አለ። ሰዎች ከታመሙ በኋላ ሲድኑ ውስጣቸው መከላከያ ፈጥረው ለሚኖሩ ራሱ የተፈጥሮ መከላከያ ይኖራቸዋል። አሁን አስትራዘኔካ ያደረገው ምንድን ነው? ያን የተፈጥሮ መከላከያ ከሰውነታቸው ወስዶ እሱን የሚመስል ሞኖክሎናል አንቲቦዲ እንለዋለን በኮፒ አድርጎ ላቦራቶሪ ውስጥ በሚሰራ መንገድ ሰርቶታል እና ያንን ቴስት ተደርጎ በጣም ብዙ ሰዎች ላይ ጥሩ ለውጥ አምጥቷል። ሌላው ጥቅሙ ደግሞ ምንድን ነው? እስከ 12 ወር ድረስ ይጠብቃቸዋል ለአንዴ ብቻ አይደለም። እና እነዚህ ሰዎች ኦልሬዲ በሽታው ሲይዛቸው የመጀመሪያ ሲምፕተሞች ሲታያቸው ተሰጥቶ እስከ 12 ወር ድረስ ይጠብቃቸው የሚችል አሁን ክሊኒካል ትራያል ላይ ነው ያለው፣ ፌስ 3 ላይ ነው ያለው። ስለዚህ በቅርቡ እንሰማለን የሚል ነው። ሌላ ደግሞ በጣም ኤክሳይቲንግ የሆነው ሁለት ካምፓኒዎች አንድ ላይ ሆነው ቶሎቨር የሚባል ሌላ መድኃኒት እየሰሩ ነው። እንደውም ከመርኩ የተሻለ 3-4 እጥፍ የተሻለ ነው ነው እስካሁን የሚያሳየው ፌስ 2 ላይ ባለው ጥናት። መርክ እንዳወጣው አይነት ለገበያ ባይቀርብም ትንሽ ሞር ታይም ቢፈጅም ከሱ የተሻለ ኃይለኛ ፍቱንነት ያላቸው መድኃኒቶች የሰሩ ነው እና የሚቀንሱት አንደኛ ሰዎችም ወደ ሆስፒታል አይሉም ይህን መድኃኒት መውሰድ ከጀመሩ፣ ሁለተኛ ይህን መድኃኒት የወሰዱት ሰዎች በሙሉ አንዳቸውም ሞት አልደረሰባቸውም ኢን ዘ ላርጅ ስተዲ ማለት ነው። ስለዚህ እነዚህ ኤክሳይቲንግ ነገሮች አሉ። ሌሎችም ብዙ አዳዲስ እየመጡ ያሉ ተስፋ ያላቸው በኔዛል ስፕሬ የሚሰጡ ሌላም ሀገር ያሉ በፊት የነበሩትን መድኃኒቶች እየቀየርን የምናመጣቸው አሉ። ስለዚህ ቫክሲኑ የሚደረገው ጥንቃቄ፣ ትምህርት፣ ዲስትሪቢሽን እንዳለ ሆኖ ያን ሁሉ አልፎ ለሚታመሙ ደግሞ በሌላ በኩል ደግሞ የሚደረገውን ነገር እየታገልን ነው ማለት ነው በየካምፓኒዎቹ በእነዚህ ትላልቅ ካምፓኒዎች እና እነዚህ ካምፓኒዎች ሰሩ ማለት ለዓለም ነው የሚጠቅመው። ኢቨንቹዋሊም እንደ ቫክሲኑ ኢትዮጵያም ገብቶም መመረት የሚችልበት ቦታ ይደርሳል ማለት ነው። ወይም እንደ ኤች አይ ቪ መድኃኒቶች ለጄኔሪክ ካምፓኒዎች ተሰጥቶ በርካሽ ዋጋ ዲስትሪቡት አድርገው ሰዎች የሚጠቀሙበት ነገር ይፈጠራል። ሰው ሳይንሱ መምጣቱ ሁሉንም የሚጠቅም ነው ባይለኝ እና እነዚህ ነገሮች ናቸው አሁን በቅርቡ ይመጣሉ ብለን እንጠብቃቸው።
መልካም። በርከት ያሉ ሀሳቦች ተዳሰዋል፣ ትንቅንቁ ቀጥሏል። የሰው ልጅ ጥረት በአንድ በኩል፣ በሌላው በኩል ቫይረሱ ራሱን እየለዋወጠ አደጋ ደቃኝነቱ የቀጠለበት አሁንም በቫይረሱ አሸናፊነት እየተመራ ያለው ትንቅንቅ መቼ ወደ ተረጋጋ ሚዛኑን ወደ ጠበቀ በዝውውር ውስጥም ቢሆን ለሰው ልጆች ተጋላጭነታቸው እንዳለ ቢሆን እንኳን የከፋ አደጋ የማይደቅ ነው መቼ ነው እስከሚለው ድረስ በዝርዝር ተመልክታቸዋል። አድማጮቻችን ከዚህ ውይይት ብዙ ቁም ነገሮች እንደገበዩ ተስፋ አድርጋለሁ። ኮቪድ እስካልጠፋ ድረስ በኮቪድ ጉዳይ መወያየታችን ይቀጥላል። ተስፋ አድርጋለሁ በቅርቡ በሌላ መሰል ርዕስ መልሼ ያገኛችኋለሁ። ከመጨረሻ ተናጋሪ ዶክተር ብስራት ኃይለመስቀል የሃዋርድ ዩኒቨርሲቲ የፋርማሲ መምህርና የክሊኒካልና የፋርማሲ አስተዳደር ሳይንስ ትምህርት ክፍል ምክትል ሊቀመንበር ዶክተር አሰፋ ጀጃው መኮንን የራክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽኑ ህሙማን እንዲሁም ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ ፕሮፌሰር ጥላሁን አደራ በቨርጂኒያ የኮመንዌልዝ ዩኒቨርሲቲ የኢፒዲሞሎጂ ትምህርት ክፍል ሊቀመንበር እና መምህር እንግዶቼ ለጊዜያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።